The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። በ1431 መካከለኛ ሞገድ ከአሁን 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን የሰኞ ህዳር 6 2008 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የዓለም ዜናዎችን እናሰማና በኢትዮጵያ በተለያዩ አካባቢዎች በተከሰተው ድርቅና ባስከተለው የምግብ እጥረት ዙሪያ የተጠናቀረ ዘገባ እናቀርባለን። በአንድ ተኩል ዝግጅታችን ይጠናቀቃል። አሁን ወደ ዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በሞቃዲሾ በዛሬው ዕለት የአገር ውስጥ ተፈናቃዮች በሰፈሩበት አካባቢ በወታደሮችና በአማጽያን መካከል በተካሄደ ውጊያ ከአስር በላይ ሰዎች መገደላቸውን ባለሥልጣናት አስታወቁ። ባለፈው አርብ በፓሪስ የደረሰውን የቦምብ ጥቃት ተከትሎ የፖሊስ ኃይሎች ባካሄዱት አሰሳ 23 ሰዎች መታሰራቸውን የፈረንሳይ ባለሥልጣናት አስታወቁ። ጥቃቱን በማውጠንጠን የሚጠረጠር አንድ ግለሰብ መያዛቸውንም ባለሥልጣናቱ ጨምረው ገልጠዋል። የሞሮኮ ተወላጅነት ያለው ቤልጅየማዊ አብደል ሐሚድ አባውድ ነው 129 ሰዎች ለተገደሉበት አሰቃቂ ጥቃት በዋናው ጥንጣኝነት የተጠረጠረው። የቤልጅየም የጸጥታ ባለሥልጣናት ከበርካታ ወራት አስቀድሞ በዚያች ሀገር የፖሊስ ኃይል ላይ በተቃጣ ያልተሳካ ሙከራ ይፈልጉት እንደነበርም ይታወቃል። የፈረንሳይ ሀገር ውስጥ ደህንነት ሚኒስትር በርናንድ ካዚው በዛሬው ዕለት እንዳመለከቱት ሌሊቱን በፖሊስና የጸጥታ ኃይሎች ከ170 በላይ የሚሆኑ አሰሳዎችን በተለያዩ አካባቢዎች አካሂደዋል። ቁጥራቸው ቀደም ብሎ ከተገለጸው ተጠርጣሪዎች እስር በተጨማሪም ሌሎች ቁጥራቸው ከ100 በላይ የሚደርስ ሰዎች እንቅስቃሴያቸው በቤታቸው ውስጥ ብቻ እንዲገታ መደረጉንም ባለሥልጣናቱ ይፋ አድርገዋል። የፓሪሱ የአሸባሪዎች የቦምብ ጥቃት በዓለም ስልጣኔ ላይ የተቃጣ ነው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በቱርኩ የጂ 20 ጉባኤ ባሰሙ ንግግራቸው አመለከቱ። ስምንቱን የዓለም ሀያላን አገሮች መንግስታት ጨምሮ የአውሮፓ ህብረትና ሌሎች አገሮች መንግስታት የሚገኙበት ጂ 20 በመባል የሚታወቀው ዓለም አቀፍ መድረክ በያዝነው ሳምንት በቱርክ ለሚያካሄደው ጉባኤ ቀደም ብሎ የተያዘው አጀንዳ በዓለም አቀፍ ንግድ ከኃይል ምንጭ አጠቃቀምና ከአካባቢ አየር ብክለት ጋር የተያያዙ ርዕሰ ጉዳዮች ቢሆኑም የፓሪሱ የአሸባሪዎች ጥቃት የጉባኤውን አብላጫ ትኩረት ሳይወስድ እንደማይቀር ተዘግቧል። አድማጮች፣ የሰዓቱ አጫጭር ዜናዎች እነኚሁ ነበሩ።
በኤልኒኞ ክስተት የተፈጠረው የአየር ንብረት ለውጥ በኢትዮጵያ ድርቅ እንዲመጣ ምክንያት ሆኗል። በአፋር፣ በምስራቅና በምዕራብ ሐረርጌ፣ በሶማሌ፣ በትግራይ፣ በአማራና በደቡብ ክልሎች በደረሰ ድርቅ በተለይ በአፋርና ሶማሌ ክልሎች በርካታ ከብቶች ማለቃቸውን ነዋሪዎች እየተናገሩ ነው። ከፍተኛ ርብርብ ካልተደረገም ሁኔታው ተባብሶ ወደ ከባድ ረሃብ ሊቀየር ይችላል የሚል ስጋት አለ። መንግስትና ለጋሽ ድርጅቶች ድርቁ ወደ ከፋ ረሃብ ሳይቀየር በፊት እንቆጣጠረዋለን እያሉ ነው። የአሜሪካ ድምጽ ያነጋገራቸው የችግሩ ተጠቂዎች ደግሞ በቂ እርዳታ እየተደረገልን አይደለም፣ ሰውም እየሞተብን ነው ይላሉ። ከአፋር ክልል፣ ከሁመራ እንዲሁም ከምዕራብ ሐረርጌ የችግሩ ተጠቂዎችን አነጋግረናል። ሰፋ ያለ ዘገባ በቅዳሜ ዝግጅታችን ማሰማታችን ይታወሳል። ለዛሬ ጽዮን ግርማ የተለያዩ ነዋሪዎችን አነጋግራ ያጠናቀረችውን ዘገባ ይዘናል።
ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ በከፋ ሁኔታ በድርቅ እንደተመታች እየተነገረ ነው። ይህ ድርቅ የእርሻ መሬቶችን ማራቆቱን፣ ከብቶች መሞታቸውንና በዚህም ምክንያት በሰው ልጆች ላይ ረሃብ መከሰቱ ካለፉት 4 ወራት ጀምሮ ጠቋሚ የሆነ መረጃዎች ቢወጡም በኢትዮጵያ መንግስት በኩል ድርቁ ኤልኒኖ ባስከተለው የዝናብ እጥረት ምክንያት የመጣ ነው፣ በጥቂት መቶ ሺዎች የሚቆጠሩ ሰዎች የምግብ እርዳታ ይፈልጋሉ እንጂ ረሃብ የለም የሚል መግለጫ ሲሰጥ ቆይቶ ነበር። አሁን በይፋ መገለጽ ከጀመረ በኋላ ግን በኢትዮጵያ 8.2 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልጋቸው በመግለጽ ለጋሽ ድርጅቶች እርዳታ እንዲሰጡ ጠይቋል። አሁን በይፋም የገንዘብ እርዳታ እየተሰጠ መሆኑ ተገልጿል። በአሁኑ ወቅት በተለይ በአፋር ክልል፣ በአማራ ክልል፣ በሶማሌ ክልል፣ በትግራይ፣ በደቡብ፣ በምስራቅና በምዕራብ ሐረርጌ ያሉ ሰዎች የረሃቡ ሰለባዎች ሆነዋል። ድርቁ በከፋ ሁኔታ ስላጠቃቸውም አስቸኳይ የምግብና የሕክምና እርዳታ ይፈልጋሉ ተብሏል። መንግስት ድርቁ ያስከተለውን አደጋ እየተቋቋመው እንደሚገኝና ረሃቡ ወደ ችጋር ከመቀየሩ በፊት እንደሚቆጣጠረው እየገለጸ ነው። በሌላ በኩል ቢቢሲና አልጀዚራ ያቀረቡትን ዘገባ ጨምሮ የውጭ አገር ብዙሃን መገናኛ አቅራቢዎች ድርቁ ከፍተኛ የረሃብ አደጋ ማስከተሉን፣ ህጻናት በረሃብ ህይወታቸው ማለፉን እየተናገሩ ነው። ድርቁ ባስከፊ ሁኔታ ከተባባሰባቸው አካባቢዎች አንዱ አፋር ክልል ነው። አፋር ክልል በኢትዮጵያ ከሚገኙት 9 ክልሎች አንዱ ነው። የማዕከላዊ ስታቲስቲክስ ኤጀንሲ በ1999 ዓ.ም ባወጣው የህዝብና ቤት ቆጠራ መረጃ መሰረት የኢትዮጵያ ህዝብ ብዛት 74 ሚሊዮን እንደሆነ ሲገልጽ የአፋር ክልል ህዝብ ብዛትን 1.5 ሚሊዮን ብሎት ነበር። ነገር ግን ኤጀንሲው ይህን መረጃ ሲያወጣ የህዝብ ቁጥሩ ወደፊት ከ30 እስከ 50 ዓመት ሊኖር የሚችለውን ጭምር ያመለከተ ስለነበር አሁን የአፋር ክልል ነዋሪዎች ብዛት 2.5 ሚሊዮን ይሆናል በሚል ይገመታል። በዚህ ክልል ያለው ነዋሪ በአምስት ዞንና 32 በሚጠጉ ወረዳዎች ተከፍሏል። ዞን 1 አውሳ፣ ዞን 2 ክልቢት፣ ዞን 3 ጋቢ፣ ዞን 4 ፋንቴና እንዲሁም ዞን 5 ሀሪ በመባል ይታወቃሉ። በዚህ ክልል የሚገኙ ነዋሪዎች አርብቶ አደር የሚባሉት በከብት እርባታ የሚተዳደሩ ሲሆን አመቱን ሙሉ ከቦታ ቦታ እየተዘዋወሩ የግጦሽ ሳርና የውሃ ኩሬ ባገኙበት ሁሉ ከብቶቻቸውን እየመገቡና ውሃ እያጠጡ ኑሯቸውን ይገፋሉ። በእርሻ ስራ የሚተዳደሩት አርሶ አደሮችም በዚሁ ክልል ውስጥ ይገኛሉ። እነዚህ ነዋሪዎች እንደሚሉት በአፋር ከ1988 ዓ.ም ጀምሮ በየሁለትና ሶስት ዓመቱ መሬታቸውን ድርቅ እየመታባቸው ይቸገራሉ፣ ይራባሉ። ግን ደግሞ ቆይቶም ቢሆን ዝናቡ ስለሚመጣ ተመልሰው ያገግማሉ። ካለፉት ሁለት ዓመታት ጀምሮ ግን መሬታቸው ከዕለት ዕለት እየደረቀ ሳር እየጠፋ ከብቶቻቸውን የሚያጠጡት ውሃ እያጡ ቀስ በቀስም ከብቶቻቸው በረሃብና በበሽታ አለቁባቸው። ለከተማ ቀረብ ባለ አካባቢ ያሉት የከብት መኖ እየገዙ የቻሉትን ያህል ለማትረፍ ሞከሩ። በገጠር አካባቢ ያሉትና ለመኪና መንገድ ራቅ ያሉት ግን ሁኔታው ከቀን ቀን ተባብሶ ለረሃብ ተጋለጡ። ህጻናት፣ እናቶች፣ አቅመ ደካሞችና ነፍሰ ጥሮች መንቀሳቀስ አቅቷቸው ከባድ የችጋር ስጋት ከፊት ለፊታቸው ተጋርጧል። ከአምስቱ ዞኖች ውስጥ ለከተማ ቀረብ ያሉትንና የስልክ አገልግሎት ከሚያገኙት ውስጥ የተወሰኑትን ስለ ሁኔታው ጠይቀናቸዋል። አቶ ሐሰን መሐመድ የ50 ዓመት አዛውንት ናቸው። ዞን 1 አውሳ በተባለ ቦታ ይኖራሉ። በመጀመሪያ ሁሉንም ነዋሪዎች የጠየኳቸው ለድርቁ መንስኤ ነው የሚሉትን ምክንያት ነበር። አቶ ሐሰን በአፋር ክልል ለተከሰተው ድርቅና ረሃብ ሁለት ምክንያት ይጠቅሳሉ።
ያ ድርቁ ለዝናብ እጥረት እኮ ነው አንደኛው። ሁለተኛው ኤዋያን የሚባለው ዛፍ አለ። ያ ዛፉ የበቀለበትን ቦታዎቹ ሳር የሚባለው ነገር አይበቅልም። በሁለተኛው ድርቅ ውሳናል።
ከመቼ ጀምሮ ነው ይሄ ወያኔ የሚባለው ዛፍ መብቀል የጀመረው?
ከወያኔ ከመጣ ጊዜ ጀምሮ ነው። ከዛ አገሩ ጠቅላላ አላበሰች። የአፈር አገር በዛፉ ላበሰ። ከሀዋስ ጀምሮ እስከ አፋሞ ድረስ ይህንን ዛፎቹ ጠቅላላ አገሩ ወረሰች። ጠቅላላ ሳሩ የሚባለው ነገር ጠፋ። አንደኛው ድርቂ ውሳናት፣ ሁለተኛው ድርቂ ነው ለዝናብ ማጣቱ።
አቶ ሐሰን እንዳሉት የዝናብ እጥረቱ ከመከሰቱ በፊት የአካባቢው ነዋሪዎች ወያኔ እያሉ የሚጠሯት የዛፍ አይነት ለግጦሽ የሚጠቀሙበት ሳር መሀል እየገባች ትበቅላለች። እሷ በበቀለችበት ቦታ ሁሉ ምንም ነገር አይበቅልም ወይም ይደርቃል። ከዛ በኋላም ምንም ነገር በአካባቢው አይበቅልም። በክልሉ ዞን 5 ተላለክ በሚባል ቦታ ነዋሪ የሆኑት አቶ አህመድ አይስማ በአካባቢው በበረሃነት ላይ የዝናብ እጥረት መከሰቱ ለረሃብ እንዳጋለጣቸው ገልጸው በሁለተኛ ምክንያትነት የዚህችን ዛፍ ጉዳይ ያነሳሉ።
ሌላ ሀገር ላይ ወያኔ ናት፣ እኛ ሀገር ላይ ዲሞክራሲ የሚባል አለች። በጣም በየቦታ ላይ ትበቅላለች። እንደ ንፋስ ፍሬ ይወስዳል። እዛ እንደ ንፋስ እንደወሰደ ትበቅላለች። ሳሩ በሙሉ ያጠፋል። ሳር የሚባል ያጠፋል። እዛ ውሳ የበቀልበት አካባቢ ላይ
ስማቸው ቢጠቀስ ቅር የማይላቸው ነገር ግን ስማቸው ቢገለጽ ሊደርስባቸው የሚችለውን ችግር የጠቆሙን ሌላው የዞን 3 ነዋሪም የዝናብ እጥረቱ ከመከሰቱም አስቀድሞ ይኸው ዛፍ የሚጠቀሙበትን ሳር እንዳሳጣቸው ይናገራሉ።
እሱ ወያኔ ዛፍ ነው። እሱ ነው አገር በሙሉ የበቀለውና በዛው እንደ ብስማር ነው። እሱ ራሱ ከወጋው በጣም አርዘኛ ነውና በዛኛው ሳር ነው አብዛኛው ሳር እንዲበቀመ እንዲጠፋ ያደርጉ። ምክንያቱም ሳርና በዛ አካባቢ ሲበቅሉ የነበሩ ዛፎቹ በሙሉ ጠፍቷል። በዛኛው ወረርሽኝ ያለው ደግሞ
ለምንድን ነው ወያኔ ዛፍ የሚባለው?
የወያኔ መንግስት ዘመን ስለመጣ ነው። በዛን ጊዜ አንድ ርዕሰ ምርምር መስኖ አካባቢ ፈረንጅ መጥቶ ነው የተከለው የሚሉትና ያን ያህል ኢንፎርሜሽን ያለው ግን አብዛኛው አገር በሙሉ የበቀለው በአሁን ጊዜ ነው። በደርግ ጊዜ አላቆም። በዚህ ነው ያለን መረጃ ማለት ነው።
ይህን ጉዳይ በተመለከተ የቀድሞ የህዝብ ተወካዮች ምክር ቤት አባል የነበሩትን አቶ ሙርሃ አባከሪ አነጋገርኳቸው። ለዚህ ለአፋር ክልል የድርቅ ለሳር ለከብት ግጦሽ መሬት መጥፋት ምክንያት ሁለት ናቸው ብለው የአካባቢው ሰዎች ጠቅሰውልኝ ነበር። አንደኛው ዝናብ ነው፣ ሁለተኛው ደግሞ አንዲት ዛፍ አለች ስሟ አንዳንድ አካባቢ ወያኔ ትባላለች፣ አንዳንድ አካባቢ ዲሞክራሲ ትባላለች ብለውኛል። ምንድናት ይሄ ዛፍ? ምንድን ነው ይሄ ነገር?
ይሄ ዛፍ ወያኔ የሚባለው ዛፍ በሳይንሳዊ ስም ብሮሶቢስ ትባላለች። ብሮሶቢስ እና የመጤ ዛፍ ናት። የመጣው የደርግ ጊዜ ከአሜሪካ በረሃ ለማጥፋት የመጣ ዛፍ ነው። በዛው ላይ አሁን ሌላ እንትን ሳይሆን ወያኔ ዛፍ የሚሉትን በጣም የተስፋፋውና አብዛኛው መሬት የያዘው ኢህአዴግ ሀገሪቱን ከተቆጣጠረ በኋላ ስለሆነ ነው። እና ዛፉ በዛው ነው፣ መጤ ነው፣ ከውጭ የመጣው ዛፍ ስለሆነ አሁን ሳር አይበቅልም። ሁለተኛው እሳ ይበቀልበት ቦታ ላይ ሳር አይበቅልም። ሁለተኛው ሌላ ነባር ዛፎችንን ያጠፋሉ። ለዚህ ለከብት መዋያውን ደግሞ እንዲያጥር ያደርጋለች።
እንደተባለው ይህ ዛፍ የመጣውና መብቀል የጀመረው ከደርግ ጊዜ ጀምሮ ከሆነ እንዲሁም ለግጦሽ ሳር መጥፋት እንደ ምክንያትነት ከቀረበ ለምን እንዲጠፋ ጥረት አልተደረገም?
በኢትዮጵያ ላይ የታወቀ ነው። ከዚህ በፊት የሟቹ ጠቅላይ ሚኒስትር ላይ ሁሉ ቀርቦ ነበር በዚህ ዳፍሮ አቤቱታ ያው ጥረት እንደሚደረግ ቃል ገብቶለት ነበር። ግን መንግስትም ራሱ አልቻለም። ዛሬም ይመነጥሩና ነገም ሲሩን ከሲሩ ካላወጡ ከነጎዳም ትወጣለች፣ በረሃ ላይ እንደገና ትበቅላለች። ውሃ ማስጣጣትም ዝናብም ብዙም አትፈልግም። አብዛኛው ደግሞ የአዋስ ወይም ይሄ ሪቨር ባንክ የሆነ አካባቢ ማለትም አዋስ ዳር አካባቢ ነው እና በጣም ሳር የነበረበት የከብት መዋያ የነበረበት ቦታ ነው የተያዘው። እሾህ አላት። ያንን እሾህ ደግሞ ሰው ከወጋ ሰው ያው በጣም ይጎዳል። ግመል እግር ላይ ከወጋ ግመል እግርም ይጎዳል። ከብት እዛው ዛፍ የበቀለበት ቦታ እንዳይገባ ይከለከላል። እንዳይገባ ታደርጋለች። ያንን እና ጥቅጥቅ ያለ ናት እና አስቸጋሪ የሆነ ዛፍ ናት። አብዛኛው የአፈር አካባቢ ይዛለች። አዋስ ግራና ቀኝ ማለት ነው። ክሬፕት ሳር የሚጠቀምበት ጊዜ አለ። የበጋ ወራት የሚጠቀሙበት ጊዜ አለ። አሁን እንደዛ ያለ ቦታዎች በሙሉ ይይዛለች። ይህ የሳር እጥረት መጣ ከዚህና ተጨማሪ ማለት ነው።
የአካባቢው ነዋሪዎች ይህ ዛፍ በደርግ ጊዜም ይብቀል በኢህአዴግ እርሱ በበቀለበት ቦታ ሁሉ የግጦሽ ሳር እንደሚያጡና ለእርሱ መፍትሄ ሳያገኙ በላዩ ላይ የዝናብ እጥረት ሲገጥማቸው ቀስ በቀስ ለከፋ ረሃብ እንደተጋለጡ ይጠቅሳሉ። የዞን አምስቱ የተላለቀ አካባቢ ነዋሪ አቶ አህመድ አሁን በዋናነት ችግሩን ያባባሰው የዝናብ እጥረቱ መሆኑን፣ የኑሮ ዋስትናቸው ከዝናብ ጋር የተቆራኘ እንደነበር ይናገራሉ።
በጣም ከፍተኛ ድርቅ ነው። በመጀመሪያ ክረምት ላይ ተኛ ሆኖ መጥተዋል። ሁለተኛው ስጉም የሚባል ስጉም አለች። ያቺ ሁለተኛው ተከታይ ክረምት ነበረች፣ ዝናብ ነበረች። ያንን ዝናቡን ደግሞ አነስተኛ ሆኗል። ይህ ሶስተኛው ከደዳ የሚባል ነገር ነበረች። ያችን ደግሞ አነስተኛ ሆኖ አሁን የመጡበት በጣም ከብቶቹና የግመሎቹና የፍየሎቹና ከፍተኛ ድርቅ መጥቷል። ከብቶቹ በጣም እንትን ሳሩን የለም። ሳሩ ሲያጡ መሞት ነው፣ እየሞቱ ነው። አሁን ከፍተኛ ነው። ከፍደናሙ ደግሞ ክረምቱ በጣም እኛ ዋነኛ የምንጠብቀው ክረምት ነው። ክረምቱ በጣም አነስተኛ ሆኗል፣ አልዘነበም። አሁን ይሻላል ብለን እየጠበቅነ ነበር። አሁን እየባሸ መጣ። ደግሞ አሁን በጣም ከፍተኛ የፍየሎቹ ሞቱን በጣም ቁጥር የሌለው ነገር ነው። ይህ ግመሎቹን ደግሞ አሁን በፊት ግመሎቹን አይሞቱም ነበር። አሁን ግመሎቹን እየሞቱ ነው። እኛ ዋነኛት የምንይዝበት ዋናው ሀብት ብለን የምንይዝበት ግመል ነው። ግመል ተከትሎ የምንይዝበት ከብት ነው። የከብትን ተከትሎ በእጅ ብር የእጅ ብር ብለን የምንቀመጠው በፍየል ነው። ይህን መብረት ከሌለን እኛ በጣም ከፍተኛ በራም ነው የሚያስከትለው።
በክልሉ ያለውን ሁኔታ መረጃ እንዲሰጡን ከጠየቅናቸው ነዋሪዎች መካከል የዞን ሶስቱ ነዋሪ አንዱ ናቸው። ቃለ ምልልሱን ከመጀመሬ በፊት ስማቸውን መጥቀስ ይችል እንደሆን ጠየቅኳቸው።
በሚዲያ ካወሩት እንግዲህ ከሌ ነው ብሎ አብዛኛው አሁን በዳጉ ሲናገኘው በራዲዮ ምናምን የሚናገሩት አካላቶቹን ማጥቶ የሚታሰሩና የሚያስፈራሩትም አለና በዛ እንግዲህ ደስ እንዳለ ነው። እኔ ስሜን ባታክሲ ይበለጥ ይሻላል፣ ግን የህብረተሰብ ችግር ግን በጣም ስላለን በጣም የህብረተሰብ ጩኸት እኔ አንድ ግለሰብ ነኝ ቢታሰሩ ወይም ቢሞቱ ምንም አይደለምና ሌላ ለመዳን ስለሆነ ቢጠቀስም ችግር የለም። እኔ በዚህ ራሴን ቁራጥነት ነው
ግድ የለም ስሞትን አንጠቅስም
ደብስም ችግር የለም። የህዝብ ችግር ስለማታይ ነው በእናትህ። እዚህ ላይ እኮ ህፃናቶችን አረጋውያኖቹ ስንት የሚያሳዝን ነገር አለ። አሁን እኮ የሚያስፈራን እንደ አገር ክደት ወንጀል ትከሰሳላችሁ የሚለው ብቻ ነው እንጂ ሌላ ምንም አለም። አገር ክደት ወንጀል ቢከሰስም እኔ ከሰሱ እኔን ትናንትና አውርቻለሁ። ስም ይጠቀሱ አይጠቀሱ በቃ ትክክለኛ የሆነ ነገር እኔ የተከሰተ ነገር ነው። ሌላሱ ወክዬም ቢሆንም እኔ በደረሰኝ ችግር ነው ያወራው። ተጨባጭ ያለ ችግር ነው።
ስማቸው ቢጠቀስ ሊደርስባቸው የሚችለውን ችግር በስጋት እየጠቆሙ ነገር ግን ስማቸው ቢጠቀስ ችግር እንደሌለ ቢያስረዱም እኛ ግን ስማቸውን ሳንጠቅስ የዞን ሶስቱ ነዋሪ እንላቸዋለን። እኚህ ነዋሪ ተጨባጭ ያሉትን ችግር ያስረዳሉ።
ጥር ጀምሮ ማለት 2007 ዓ.ም ጀምሮ እስካሁን ድረስ ያለው ድርቅ በጣም አሳቂ ሁኔታ ነው እና የሚያሳዘን ደረጃ ላይ ነው ያለ ነው። እኛ የምንኖረው በአርብቶ አደር ነው እና በዛኛ ኑሮ ነው የምንንቀሳቀሰው ህዝባችን። አሁን ያው ግመሉም ከብትም ፍየሎችንም በጎች ናቸው እና አሁን አብዛኛው ያለቀ ያለው ከብት ስለሆነ ከብትም ግመሉም ግመል በበሽታ ነው ያለቀው። ከብት ደግሞ የሚበላ ሳሮች ከቦታ ወደ ቦታ ነው የሚንቀሳቀሰው እና በዞናችን ያለው ጋዋኒና አሚበራው እንደገና ገላዕሊ ወረዳና ሀዋስ ፈንታሌ ወረዳ ነው የሚባለው በዱለሳም በእነዚያ አምስት ዞን ነው አብዛኛው። እንደ አሁን ሬሳ ራሱ ጠቅላይ ሚኒስትር መጥቶ ኋላ ደግ ቀበሌ ግቡኝቶ ሄዷልና አይቶት ነው ሄደው ሬሳው ነው አይቶ ነው ሄደው ማለት አጥንቶች ነው እና የሚበሉት ራሱ አጡ ነው የሞቱት። የተወሰነ የተደረሰለት ከብቶቹን አንዳንድ ኪስኪስ ምናምን እየሰጠን የተወሰነ ትንሽ አሁን ከሞት ያዳኑት አለ፣ ግን የለም በቃ የለም። አሁን ከብት የሚባል ነገር አልቋል።
እርሳቸው በግላቸው ምን ያህል ከብት እንደነበራቸውና ምን ያህል እንደሞተባቸው ጠየኳቸው።
እኔ 40 ነበረኝና ከ40 አራቀራልኝ። ሁለት ዳና ነው ሁለቱም ያው ከሞተ ሞቷል፣ ካልሞተ ደግሞ በቤት ውስጥ እየቀለብኩ ነው። ሳር የለምና የተወሰነ ሳር አምጥቶት ነበረ። አንድ በጥር ማነው ጥቅምት ላይ ጥቅምት 25 በዘኛ ማለት 28 ላይ አምጥቶት ነበረ። ያኛው ነገር ቆሞ አሁን ራሱ ሰው ራሱ በጋዋኒ ላይ ሰኔ ወር ላይ የሚበላጡ አንድ ጋዋኒ ሰው ላይ ሞቷል። እና በጣም ረሀብ ያለው ሁኔታ በዛ ልክ ደግሞ በሽታ ነው። እና ማያት ደግሞ ውሸት ከሆነ ይኸው አይቶ ማያት ማመን ነው። እና መጥቶ ማያት ይቻላል። እና ማያት ብችሉ ኑሮ የሚችል አካል ካለ ማያት ይኖርበታል።
በዞን አንድ አውሳ በተባለው ቦታ ነዋሪ የሆኑት አቶ ሀሰን መሐመድ አሁን ስላለው የአካባቢያቸው ሁኔታ አስተያየት እንዲሰጡን ስንጠይቃቸው አማርኛ ሁለተኛ ቋንቋቸው በመሆኑ ለማስረዳት እንደሚከብዳቸው ገልጸውልኝ በተከሰተው ድርቅ ከብቶቻቸው ማለቁን፣ እርሻዎች መድረቃቸውን፣ አሁን ህዝቡ ያለውን ጥሪት አሟጦ በተለይ ገጠር አካባቢ ያለው የቻለው ድረስ ተንቀሳቅሶ እስትንፋሱን እንዳቆየና ከዚህ በኋላ ግን ተጓጉዞም ህይወቱን ለማትረፍ የአቅም ማነስ ስላለበት በምግብ እጥረት እየታረዘ መሆኑን በመግለጽ ስጋታቸውን ያስረዳሉ።
ጠቅላላ እኮ ነው ችግራቸውን። ጠቅላላ የሚበላ በሀገሩን ስለሌለ እኮ ነው። በጣም አደጋ ያመጣል ብለን እኮ ነው የምንፈራው። ዝናብ አላህ ከመጣ እንጂ ፊቱ ዝናብ ሳር ስለሌለ የሚበላበትም ከብቶች የሚበላበት ስለሌለ በጣም ሲያቻላይንን።
የአርባ አመቱ አይሻ ዳውድ በዞን አንድ የአውሳ ነዋሪ ናቸው። እኔም የምናገረዋል አሉኝ።
ወላሄ ክረምትም አልዘነበም። አሁንም ዝናብ የለም። ወንዝ ነበር የምንጠቀመው። ወንዝ አሁን ውሃ የለውም ደርቋም ስለቀረበት ማለት ነው። አርሰን አርሶ አደር ነበር። አርብቶ አደርም ያው ከብቶቹ እንስሳቶቹ አልቆባቸዋል። አርሶ አደርም ውሃ አጥቶ በቃ እርሻ ቆሞበታል። እንደዛ አይነት ችግር ነው ያለው። ብዙ የሞተም አለ። አላህ ዝናብ ከመጣልን ነው እንጂ አላህ ያውቃል የመጨረሻውን፣ እኛ አናውቅም።
አሳይታ ከተማ አካባቢ ስትሰራ ቆይታ በድርቁ ምክንያት ስራ በማጣቷ ወደ ቤተሰቦቿ እንደመጣች የገለጸችልኝ ስሟን እንዳልጠቅስ የጠየቀችኝ ወጣት ደግሞ
አረ ድርቁማ አሁኑ ዝናብ የለም። አሁን እኛ እርሻ ምናምን በፊት በጣም እርሻ አለ። አሁን እርሻ ምንም ነገር የለም። አፋሮች መቼም
ወተት ካለ ወተት በቆሎ እርሻም ካለ እርሻም ተቅማለ ወተት የለም ትራ የለም።
አስተያየት ከሰጡኝ መካከል ከድርቁ በፊት የነበረውን አመጋገባቸውን ጠየኳቸው።
በወተት ነበር የምንጠጣው እንደ ውሃ ማለት ነው።
ምንኛ በፊት መካን ወተቱን እንደፈለገ የምንጠጣው የነበር ነው። ቅቤም እንደፈለገ እንግዳ ከመጣን እንክብካቤ እንደዚህ ነበር።
ድርቁ ሳይመጣ ወተትና በቆሎ ነበር ውሃ።
አሁንስ ምን እየተመገባችሁ ነው ስል ጠየኳቸው።
አሁንም እኛው አንድ ጊዜ ጧቱን ከበሉ ሌላ የሚበሉበት የለም።
በቀን እኮ አንድ ጊዜ ነው። ከቀኑ 8 ሰዓት ምሳው ቁርስ ማንድላ ነው የምንበላው። በዛ ነው የምንኖረው።
በቀን አንዴ የሚበሉት በርዳታ ያገኙትን ስንዴ እየቆጠቡ ቂጣ ጋግረው እንደሆነ ይናገራሉ።
የምስኪ 15 ኪሎ በመፍጮ ላይ ተፈጨጮ እንደ ዱቄት እንደ ቂጣ በጉርጓዶ ሰርጋ አስቀብቶ ነው የሚበሉት በኬታው።
የዞን 9 ኗሪ ቀደም ሲል የሚጠጡትን ውሃ እንዴት ያገኙ እንደነበር ሲናገሩ
ውሃ ወንዝ ነው፣ ወራጅ ወንዝ ነው። እንደገና አንድ ዒርታ አለ የሚባል ከገዳማይቱ በታች በኩል ያለው ቦታ 3 ቀን አድረን ነው ያ ውሃ ፍለጋ የምንሄደውና በዛ አግኝተን ነው በግመል በአህያም ጭነን ነው በውሃ መያዣ የምንጓዘው።
ቀደም ሲል ምግብ እንደ ልብ ይበሉ ወተትም ይጠጡ ስለነበር ተዘዋውረው ውሃ መቅዳት ይችላሉ። አሁንስ አልኳቸው።
ሩቅ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። ሙሉ ቀን የሚሄዱበት አካባቢ አለ። ውሃ የሌለበት አካባቢ፣ በጣም ራቅ ያሉበት አካባቢዎቹን አለ። እዛ ቦታው ሴቶች ደግሞ ሲሄዱ በጣም ውሃ ፍለጋ ሲሄዱ በጣም ይጎዳሉ።
ቀጥታ ውሃ ከተማ ላይ ያሉት ቧንቧው ነው። ገጠር ያሉት ውሃ ችግር አለባቸው። በደንብ ውሃ የሚባል የማያዩም ብዙ ናቸው።
ውሃም ችግርም አለ።
ምግብ ከሌላችሁ፣ ውሃ ካላገኛችሁ በቂ እርዳታስ እየተሰጣችሁ ነው?
እንስሳት ማን ነው በጣም እንትን አሁን የተወሰነ አንድ መንደር ውስጥ አንድ ቀበሌ ውስጥ ላይ የተወሰነ ነገር ቀርበዋል። ያንን ነገር ማግኘት አልቻልም። አንድ ኪሎ ማግኘት አልቻልም።
ትንሽ እርዳታ እንጃ ስንዴ ነበር እርዳታ የሚደረገው። አልፎ አልፎ ነው፣ ብዙም አይደለም።
ያ እርዳታ ነው። በወር አንድ ጊዜ ሲፈልግ ይመጣል፣ ሲፈልግ አይመጣም።
በሙሉ ማግኘት አይችልም። እነዚህ አሁን የሚሰጡት ነገሮች በጣም አናሳ ነው። በጣም የሚደርሱበት ነገር አይደለም። እንትን የጎዱ ሰዎችም አለ፣ ህፃኖችም ይጎዳል። በሸማግሌዎቹ በጣም ሩቅ ቦታ ሄዶ የሚያመጡበት ሸማግሌዎችም አለ። ያንን ሸማግሌዎቹ ደግሞ ማግኘት አይችልም። ሴቱም ባልሴቶቹን ደግሞ ደካማ ባልሴቶችም አለ። እነዛ ባልቴቶችን ደግሞ ሩቅ ቦታ ሂዶ መምጣት አይችሉም። ሌላ ከተሞቹ በጣም ያደጉት ከተሞቹ ሂዶ ለምግብ ለማምጣት አይችሉበት። በገጠር ያሉት በብዛት እኛ ህዝቦቹ በገጠር ነው ያሉት። ገጠሩ ስለሆነ ያንን ገጠሩ ላይ ማንኛውም ሰው የሚያገኝበት ነገር እንደፈለጉ ማግኘት አይችሉም። ያንን አቅም ስለሌሉ እዛው ህፃኖቹንና እናቶቹን ትልልቅ ሸማግሌዎቹን ሩቅ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። መሞት አንፈልግም። የምናገኘው ነገር ነው የምንሰጠው፣ በራሳችን የምናካፍለው።
ሕክምናስ እያገኛችሁ ነው?
በሙሉ ባይደርሱም ትንንሽ አናሳ ነገር አለ፣ የሚታየው ነገር አለ። ክትባት የሚባል ነገር አለች፣ አናሳ ነገር ነው። አሁን ግምገማ ክትትል ሲናደርግ እንደፈለገ መድረስ አይችሉም።
ሕክምና ያው ክትባት አልፎ አልፎ አለ። የታመመም ደግሞ በእርዳታ መልክ በብራቸው ብር ከተገኘ በብራቸው ይጠቅማሉ። ብር ካልተገኘ በእርዳታ መድኃኒት እኔ እስካሁን አላየሁም።
መንግስት በረሃብ ምክንያት የሞተ ሰው የለም ይላል። በአካባቢያችሁ በረሃብ ምክንያት የሞተ ሰው አለ?
እንዲህ አሁን ለምሳሌ ገዋኔ ሰኔ ወር ላይ የሞተ ሰው ማንሳት ይቻላል። እና እኛ በዳጉ ደግሞ እናገኘዋለን አለ እንደ ያማ ውስጥ ገብቶ ስለማያዩ እኛ እኮ አሁን አቤት የምናቀርበው አካል የለም የምንልኩ ይሄ ነው አንዱ።
እኛ አካባቢ ራብ ይሆን ይበልት ይሆን አላወቅኩም፣ አንድ ሰው ሙቷል። የዞን 4 አካባቢ ኃይል የሌለው ሰውና ትንሽ ልጆቹና ሴቶች ጀለመቀ ሆነ ይበላሉ።
አሁን በመንግስት በኩል ምን እንዲደረግላቸው እንደሚፈልጉ የሚጠብቁት እርዳታስ ምን እንደሆነ ጠየኳቸው።
እኛ ድምፅ የሚሰማለት መጀመሪያ ድምፅ ችግራችን ተረድቶ የሚደርስን አካል የለንም። እንደገና በዛ የሚደርሱ እርዳታ ካለ እንድር ወገንን ብደርሱልን። በተለይ አሁን የምግብ ችግር ነው ያለው ህብረተሰብ። ይሄ ነው ጥሪ ማስተላለፍ የሚፈልጉ ከደረሰልን ማለት ነው። ከደረሰልን ምግብ ነው፣ ካልደረሰ ደግሞ እንግዲህ እኛ ቤት የምንሉበት ነገር የለንም። ሞት ነው የሚታመሙም። እንግዲህ ፈጣሪ ያለው አይሞትም፣ ፈጣሪ ያለው ደግሞ ይሞታል።
መንግስት ማንኛው አፋታኝ መደም እንትን ውስጥ ነው ህዝቡን ውስጥ ገብቶ መደም የሚያስፈልግበት እርዳታ መስጠት፣ የህክምናም ሆነ ሌላም ሆነ የሚያስፈልገው ነገር መስጠት አለበት።
ይህንኑ በሚመለከት የአፋር ክልል ርዕሰ መስተዳድርን ለማግኘት ጥረት አድርገን ኃላፊው እንደሌለና ምክትልና ተወካዩን ማነጋገር እንደምንችል ተነግሮን፣ እንዲሁም የሐውሳ ዞን አስተዳዳሪን የክልሉን አደጋና መከላከል ዝግጅነት ኮሚሽን ለማግኘት በተከታታይ 3 ቀናት ሞክረን ስብሰባ ላይ ናቸው በመባሉ ማግኘት ሳንችል ቀርተናል። በአጠቃላይ የድርቅና ረሃቡን ጉዳይ በተመለከተ ምክትል ጠቅላይ ሚኒስትርና የማህበራዊ ዘርፍ ክላስተር አስተባባሪ የሆኑት አቶ ደመቀ መኮንን ለፋና ብሮድካስቲንግ የሚከተለውን አስተያየት ሰጥተዋል።
ካለፈው በልግ ወቅት መዛባት፣ ክረምቱ ላይ ከታየ የመኸር ወቅት የዝናብ መዛባት ጋር ተያይዞ የተጠራቀሙ ችግር በአጠቃላይ የተረጂው ቁጥር በእጅጉ ከፍ እንዲል አድርጎታል። በዚሁ ልክ የሚያስፈልግ የእርዳታ አቅርቦት እና ተያዥ ጉዳዮችን ትንሽ ለየት ባለ ሁኔታ ማየት ይገባል ተብሎ እንደ መንግስት ይሄ ችግር በከፋው አታያይ ለዚህ የሚያስፈልግ ፕላን ተዘጋጅቷል። ለዚህ የሚያስፈልግ በጀት ተበጅቷል። ለዚህ የሚያስፈልግ የለደራሽ እንቅስቃሴ በእጅግ በጣም በተፋጠነ ሁኔታ ለመፈጸም ጥረት እየተደረገ ነው። የመጀመሪያው ፕላን ነው። ሁለተኛ ይሄን ሊያስፈጽም የሚችል አደረጃጀት ከብሔራዊ ምክር ቤቱ ጀምሮ እስከ ታች የተዘረጋ መሆኑ ነው። በሶስተኛ በፕላኑ መሰረት አገር ውስጥ ያለኝ አቅም ምን ያህል ነው ተብሎ ተለይቷል። እስከ ታህሳስ 30 ድረስ አገር ውስጥ ያለ አቅም አይተን ልዩነቱ ደግሞ ከውጭ እንዴት መመለስ እንዳለበት በወቅቱ በጀት ተመድቦ ግዢ ተፈጽሞ እህሉ እየገባ ያለበት ሁኔታ ነው ያለው። የመድኃኒቱም የውሃ ማገገሚያ ኬሚካሎችም የተለያዩ እንቅስቃሴዎች በዛ ደረጃ ተደረገ። የመኖ አቅርቦት መንሳት ከዚህ ከደጋው አካባቢ ከተለያዩ ቦታ መኖ እየተጫነ ወደ የአካባቢው እንዲሄድ በጀት ለወረዳዎች ለአካባቢዎች እየተመደበ ያንን የእንስሳት የመሞት አደጋ እና የጤና እንክብካቤ ያንን ለመታደግ ሰፊ ጥረት እየተደረገ ነው ያለው።
አያይዘውም የእርዳታ እህሎቹ ለተጠቃሚዎች የሚደርሱበት ቅድመ ሁኔታ መጠናቀቁን ተናግረዋል።
እርዳታ እህል አቅርቦት እንቅስቃሴ የራሱ ሲስተም እና ስራ ስላለው ያለው በየ የሚፈለግበት የአቅራቢያ ላይ እህሉ እንዲደርስና ለተጠቃሚዎቹ እየተለዩ እንዲደርስ እየተደረገ እዚህ ደርሰናል። ሁለተኛውን ሰፋ ካለው ቁጥር አኳያና ምናልባት የሚጨምርም ከሆነ ያለት ለማለት አሁን ወደ 600 ሺህ ሜትሪክ ቶን የመጀመሪያው 200 ሺህ ጅቡቲ ደርሷል። አሁን ያን ወደ ሀገር ውስጥ ለማስገባት የተለያዩ አማራጮችን አመቻችተናል። አንደኛው በሀገር ውስጥ ያሉ ትራንስፖርተርስ በሀገሪቱ ውስጥ ያሉት ነጥብ ጣቢያዎች በሙሉ ተለይተዋል። የእርዳታ ህል የሚደርስበት ማለት ነው። ያንን የሚመራና የሚከታተል አገራዊ ኮሚቴ አለ። ዋናው አስፈጻሚ በትራንስፖርት ሚኒስቴር የትራንስፖርቱን ስርዓት የሚመራው አካል አለ። በዛ ደረጃ እስካሁን 63% የሚሆኑት እስከ ነጥብ ጣቢያ ያንን ትራንስፖርት መልክ ባለው ሁኔታውን እየሸፈነ ያለበት ሁኔታ ነው ያለው።
በአሁኑ ወቅት የኢትዮጵያ መንግስትና ለጋሽ ድርጅቶች ረሃቡ ወደ ችጋር ሳይለወጥ መቆጣጠር እንደሚችሉ እየገለጹ ይገኛሉ።
ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በ1431 መካከለኛ ሞገድ የሚተላለፈው ፕሮግራም በዚሁ ይጠናቀቃል። በሶስት ሰዓት በሚቀርበው በመደበኛ ፕሮግራማችን እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ደህና አምሹ። ለምን ልቤን ቸነ ተርቦና አይኔ የናፈቀሽ የፈረሱን ዶክና የጎታ የፈረሱን ዶክና የጎት ኮቴውን ሰማሁት ሰማሁት
This program has come to you from the Voice of America, Washington.